ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 10 2012 ዓ.ም ዝግጅታችን ጀመረ። አሳታፊ የሆነ ዲሞክራሲያዊ ስርዓትን ለመፍጠር የሀገራቸው መንግሥት ከአብይ አህመድ አስተዳደር ጋር ተመሳሳይ አቋም እንዳለው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር
ፕሬዚደንት ትራምፕ made a priority to try and work with each of the three
የውጭ ጉዳይ ሚኒስትሩ ለጋዜጠኞች ከሰጡት መግለጫ የተቀነጨበ ነው የሰማችሁት። የዩናይትድ ስቴትስ መንግስት የተቀነጨበ ነው
regarding the issue of Grand Ethiopia and Alliance and Sudan. First of all,
የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውን በሰጡት ምላሽ ዩናይትድ ስቴትስ እኔ ለማስገኘት እያደረጉ ላሉ ጥረት አመስግነዋል። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ደግሞ ቆንጂት ታዬ ነኝ። ኢትዮጵያ ጉብኝት ላይ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ማክሰኞ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተነጋግረዋል። በውይይታቸውም ዩናይትድ ስቴትስ ኢትዮጵያ ለያዘቻቸው ታሪካዊ፣ ፖለቲካዊና ምጣኔ ሀብታዊ ለውጦች ያላትን ድጋፍ አጠንክረው አረጋግጠዋል። ኢትዮጵያ ከሰሞኑ ተፈናቃዮችን የተመለከተ የካምፓላ ስምምነት በመባል የሚታወቀውን አህጉራዊ ውል ፈርማለች። ሌላው አብይ ዜናችን ይሆናል። ቻይና ለኮሮና ቫይረስ መጋለጡ በምርመራ የተረጋገጠው ሰው ቁጥር ከ72,000 ማለፉን የጤና ባለስልጣናቷ አስታውቀዋል የሚሉትና ሌሎችም ይኖሩናል።
አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ይቻላል። ንጉሡ ታምሬ ስርጭቱን ይመራል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እናምራ።
በኢትዮጵያ ጉብኝት ላይ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ማክሰኞ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተወያይተዋል። የውጭ ጉዳይ ሚኒስትር ፖምፔዮ ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት ዩናይትድ ስቴትስ ኢትዮጵያ ለያዘቻቸው ታሪካዊ፣ የፖለቲካና የምጣኔ ሀብት ለውጦች ያላትን ድጋፍ አጠንክረው ማረጋገጣቸውንና የሁለቱን ሀገሮች አጋርነት ይበልጡን ለማጎልበት በሚያስችሉ እድሎች ዙሪያ መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሞርጋን ኦርቴገስ አስረድተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ፖምፔዮና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መጪው የኢትዮጵያ ምርጫ ነጻና ፍትሐዊ መሆን አስፈላጊነት ላይም ተወያይተዋል። የውጭ ጉዳይ ሚኒስትሩ ጠቅላይ ሚኒስትር አብይን በአፍሪካ ቀንድ ለያዙት የመሪነት ሚና እንዲሁም ኢትዮጵያ በሶማሊያ፣ ሱዳንና ደቡብ ሱዳን ሰላም አስከባሪዎች በማሰማራቷ አመስግነዋቸዋል። አሳታፊ የሆነ ዲሞክራሲያዊ ስርዓትን ለመፍጠር የሀገራቸው መንግስት ከአብይ አህመድ አስተዳደር ጋር ተመሳሳይ አቋም ያላት መሆኑን የውጭ ጉዳይ ሚኒስትሩ አስታውቋል። በሰጡት ጋዜጣዊ መግለጫ ሀገራቸው ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ እርምጃም እየደገፈች መሆኗን አብራርተዋል። በህዳሴ ግድብ ላይ እየተካሄደ ያለውን ድርድር አስመልክተውም የዩናይትድ ስቴትስ ሚና የመፍትሄ ሀሳብ መጫን ሳይሆን ሶስቱን ሀገሮች ወደ አንድ አቅጣጫ መውሰድ እንደሆነ ተናግረዋል። በአብይ ርዕስ ዝርዝሩን እናክልበታለን። እንደ ተባበሩት መንግስታት የሰብአዊ ምላሽ እቅድ ሪፖርት መሰረት ኢትዮጵያ ውስጥ 1.8 ሚሊዮን የሚጠጉ የአገር ውስጥ ተፈናቃዮች አሉ። ኢትዮጵያ ከሰሞኑ እነዚህን ተፈናቃዮች የተመለከተ የካምፓላ ስምምነት በመባል የሚታወቅ አንድ አህጉራዊ ውል መፈረሟ ተዘግበዋል። ስለ ውሉ ምንነት እና ስላለው ፋይዳ በኢትዮጵያ የተባበሩት መንግስታት የስደተኛ ጉዳይ ከፍተኛ ኮሚሽን ቃል አቀባይ የሆኑትን አቶ ክሱት ገብረ እግዚአብሔርን የባልደረባችን ኤደን ገረመው አነጋግራለች።
የአገሮች ዘገኞችም ወይም ረፊጂዎችም በተመለከተ ኃላፊነት ያለው አንድ ተቋምም የለም። ስለዚህ ለመጀመሪያ ጊዜ አንድ አፍሪካ ደረጃ ተጨባጭ የሆነ ለማገዝና መብታቸውን ለማስከበር የሚረዳ አንድ ህግ በ2009 በፈረንጆች አቆጣጠር ወጥቷል። ይህ የተፈረመው ካምፓላ ስለሆነ ካምፓላ ኮንቬንሽን እየተባለ ይጠራል። ስለዚህ አገሮች የራሳቸው ህግ እስኪኖራቸው ድረስ በዚህኛው በአህጉራዊ ወይም አፍሪካ በሆነው ህግ እንዲገዙ ነው የቀረበው። ስለዚህ የፈረሙ 30 ሀገሮች ነበሩ ከአሁን በፊት። አሁን ኢትዮጵያ 31ኛ ሀገር ሆና ፈርማለች። ይሄ ማለት የሀገር ውስጥ ተፈናቃዮችን መብት የማክበር አስፈላጊውን ድጋፍና እርዳታ የማድረግ ግዴታ ውስጥ ትገባለች ማለት ነው። የውዴታ ግዴታ ነው። በመሰረቱ ትልቁ ነገር መብታቸውን ማክበር ነው። ባሉበት ከአንድ ቀ ተፈናቅለው ሌላ ቀ ሲሄዱ እዛው ቦታ ሰው የፈሩት ነገር ወይ ያፈናቅላቸው ነገር እንዳይገጥማቸው ጥበቃ የማድረግ የፍትህ ጉዳይ ሲኖራቸው ህግ ፊት ቀርበው እንደ ማንኛውም ዜጋ የመዳኘት እድል የማግኘት ሴቶችን፣ ህጻናቶችን ለጥቃት እንዳይገለጡ የመንከባከብና አስፈላጊ ጥበቃ የማድረግ ከዚህ በፊት ግን መሰረታዊ የሚባሉ ፍላጎቶች የምግብ፣ የመጠለያ፣ የውሃ እንደዚህ የመሳሰሉት ነገሮችን የማቅረብ በኋላም ሁኔታዎች ተፈተው ወደ ቀያቸው በሚመለሱበት ጊዜ ድጋፍ የማድረግ ለምሳሌ ቤቶቻቸው፣ መሬቶቻቸው ተወስደው የሚቆዩ ከሆነ እሱን መልሶ የመስጠት ወይም ካሳ የመስጠትና እንዲቋቋሙ የማድረግ የመሳሰሉት ግዴታዎችን ነው የሚያስገባው።
የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ቃል አቀባይ አቶ ክሱት ገብረ እግዚአብሔርን ነበር ድምጻቸውን የሰማ ነው። ኤደን ገረመውን ለሪፖርቷ እናመሰግናለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቻይና ውስጥ ለኮሮና ቫይረስ መጋለጡ በምርመራ የተረጋገጠው ሰው ቁጥር ከ72,000 ማለፉን የሀገሪቱ የጤና ባለስልጣናት ዛሬ አስታውቀዋል። በበሽታው ሳቢያ ለህልፈት የበቃው ሰው ቁጥርም 1,900 መድረሱን ጨምረው ተናግረዋል። የወረርሽኙን ስርጭት ለመቆጣጠር የከተሞች መግቢያና መውጫ ተዘግቶ እንቅስቃሴያቸው የተገደቡ ሰዎችም ቁጥር ለግምት የሚከብድ እየሆነ ነው። በአንጻሩ አዲስ ለበሽታው የመጋለጥ አዝማሚያ እየቀነሰ መሆኑን እኚሁ የቻይና ምንጮች ይናገራሉ። አጠር ያለውን የዚህን ዜና ዝርዝር አሉላ ከበደ ይዟል።
አዲሱ አሃዝ በወረርሽኙ ሳቢያ በአንዲት ጀንበር ዕድሜ ሕይወታቸውን ያጡ 98 ሰዎችን ይጨምራል። ከሟቾቹም አንዱ የወረርሽኙ መነሻ ማዕከል በሆነችው የህዋን ከተማ የሚገኘው የውቻንግ ሆስፒታል ዲሬክተር ሉዊ ዚሚንግ ናቸው። የአገሪቱን የጤና መዋቅር ከአቅም በላይ እንዲሠራ ያስገደደው ወረርሽኝ የቫይረሱን አጣዳፊ መዛመት ለመግታት በታለመ ጥረት ባለሥልጣናት መጠነ ሰፊ አካባቢዎችን መግቢያና መውጫ መዝጋት እንዲወስኑ አስገድደዋል። ከ150 ሚሊዮን በላይ ሕዝብ ከዜጎቿ 10 በመቶውን ያህል ነው የዕለት ተዕለት እንቅስቃሴው ተገድቧል። ከአጠቃላይ ሕዝቧም ከፊል ያህሉ አዲስ የትራንስፖርት እንቅስቃሴ እገዳ ተጥሎበታል። በአንጻሩ መጠነኛም ቢሆን የተስፋ ብርሃን እየሰጠ መሆኑን ነው የዓለም ጤና ድርጅት በዛሬው ዕለት ባወጣው ጋዜጣዊ መግለጫ ያስታወቀው።
This trend must be interpreted very cautiously. Trends can change as new populations are affected.
የስርጭት አዝማሚያው በጥንቃቄ መተርጎም ይሻል ነው ያሉት የዓለሙ ጤና ድርጅት ዲሬክተር። አዳዲስ ሰዎች ለቫይረሱ በተጋለጡ ቁጥር እነኚህ የስርጭት አዝማሚያዎችም ይለወጣሉ፣ ሁሉም ሁኔታ ሊሆን የሚችል ነው ብለዋል የዓለም ጤና ድርጅት ዲሬክተር ዶክተር ቴዎድሮስ አድሃኖም። ለቫይረሱ ከተጋለጡት ከ80 በመቶ በላይ የሚሆኑት ቀለል ላለ ህመም የተዳረጉ መሆናቸውን ገልጠው አብዛኞቹም ከህመሙ ይድናሉ፣ ያገግማሉ ብለዋል የዓለሙ ጤና ድርጅት ዲሬክተር።
አመሰግናለሁ አሉላ። በመጨረሻም ለዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቅርብ ሚስጥረኛ የሆኑትን የሮጀር ስቶንን ክስና ፍርድ ጉዳይ አስመልክቶ የፍትህ ሚኒስቴር ባለስልጣናት ጣልቃ መግባታቸውን ተከትሎ የፌዴራል ዳኞች አገር አቀፍ ማህበር ነገ አስቸኳይ ስብሰባ እንደሚያካሂድ የድርጅቱ መሪ ተናግረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 10 2012 ዓመተ ምህረት ምሽት ፕሮግራም ነው። የምሽቱን ዜና ሰማችሁ። አመሰግናለሁ ቆንጂት ለዜናው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። በዚህ ምሽት ከተለያዩ የኢትዮጵያ አካባቢዎች ተጠናቅረው የደረሱን በርካታ ዘገባዎች አሉ። እንዲሁም ዓለም አቀፍ ታሪኮችንም ይዘናል። ለዚህ ምሽት አብራችሁን እንድትቆዩ እንጋብዛለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። አሳታፊ የሆነ ዲሞክራሲያዊ ስርዓትን ለመፍጠር የሀገራቸው መንግሥት ከአብይ አህመድ አስተዳደር ጋር ተመሳሳይ አቋም እንዳለው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ አስታውቀዋል። ሀገራቸው ኢትዮጵያ ውስጥ እየተካሄደ ያለውን የማሻሻያና የለውጥ እርምጃ እየደገፈች መሆኗንም ገልጸዋል። በህዳሴ ግድብ ላይ እየተካሄደ ያለውን ድርድር በተመለከተም የዩናይትድ ስቴትስ ሚና የመፍትሄ ሐሳብ መጫን ሳይሆን ሦስቱን ሀገሮች ወደ አንድ አቅጣጫ መውሰድ እንደሆነ ተናግረዋል። ትናንት ምሽት አዲስ አበባ የገቡት ማይክ ፖምፔዮ ከጠቅላይ ሚኒስትር አብይ አህመድ፣ ከፕሬዚደንት ሳህለ ወርቅ ዘውዴና ከውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ጋር ተወያይተዋል። እስክንድር ፍሬው።
ኢትዮጵያ ከተከሰተው ለውጥ ከማሻሻያ እርምጃዎቹ መጀመር በኋላ የመጀመሪያ ሊባሉ የሚችሉ ከፍተኛ የዩናይትድ ስቴትስ ባለስልጣን ትናንት ምሽት ገብተዋል። ውጭ ጉዳይ ሚኒስትር ማይክ ፖምፒዮ አዲስ አበባ ናቸው። አሜሪካዊው ቁጥር አንድ ዲፕሎማት ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተወያይተዋል። ከኢትዮጵያ አቻቸው ገዱ አንዳርጋቸው ጋርም ተነጋግረዋል። ሁለቱ የውጭ ጉዳይ ሚኒስትሮች በጋራ በሰጡት መግለጫ የተደረጉትን ውይይቶች ፍሬ ሐሳብ አብራርተዋል። የጠቅላይ ሚኒስትር አብይ አህመድን የማሻሻያ እርምጃዎች ያደነቁት ውጭ ጉዳይ ሚኒስትር ፖምፒዮ የዲሞክራሲ ስርዓት ግንባታን በተመለከተ ተመሳሳይ አቋም እንዳላቸው ጠቁመዋል።
Prosperity depends on strong institutions and the rule of law. The Abe administration believes in accountable, inclusive democracy.
እውነተኛ ብልጽግና በጠንካራ ተቋማትና የሕግ በላይነት ላይ ይመሰረታል። የአብይ አስተዳደር ተጠያቂነት ባለባት አሳታፊ በሆነ ዲሞክራሲ ያምናል። አሜሪካም እንደዚሁ። በቀጣይ የኢትዮጵያ ምርጫ ላይም ተነጋግረናል። እውነተኛና ተአማኒነት ያለው ምርጫ ከዲሞክራሲ ከሰላምና ደህንነት አንዱን ብቻ መምረጥ እንደማይቻል ያሳያል። የሁሉም ድምፅ እንዲሰማም ያረጋግጣል። ዲሞክራሲ በተለይም እንደ ኢትዮጵያ ባለ ብዙህነት ባለባቸው አካባቢዎች በጣም አስፈላጊ ነው።
እውነተኛ ብልጽግና በጠንካራ ተቋማትና የሕግ የበላይነት ላይ ይመሰረታል። የአብይ አስተዳደር ተጠያቂነት ባለበት አሳታፊ በሆነ ዲሞክራሲ ያምናል። አሜሪካም እንደዚሁ። በቀጣይ የኢትዮጵያ ምርጫ ላይም ተነጋግረናል። እውነተኛና ተአማኒነት ያለው ምርጫ ከዲሞክራሲና ከሰላምና ደህንነት አንዱ ብቻ መምረጥ እንደማይቻል ያሳያል። የሁሉም ድምፅ እንዲሰማም ያረጋግጣል። ዲሞክራሲ በተለይም እንደ ኢትዮጵያ ባሉ ብዝሃነት ባለባቸው አካባቢዎች በጣም አስፈላጊ ነው ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ወደ አዲስ አበባ የመጡት የታላቁን የህዳሴ ግድብ አስመልክቶ በኢትዮጵያ በግብጽና በሱዳን መካከል የሚካሄደው ድርድር መቋጫ ባላገኘበት ወቅት ነው። አገራቸው ራስዋ በታዛቢነት እየተሳተፈችበት ስላለችው ስለዚህ ድርድር የተጠየቁት ማይክ ፖምፒዮ ሚናዋን አብራርተዋል።
Many of the elements of an agreement are now moving closer to finality, but there's still work that remains. Our objective, the United States objective, and I think the objective of Ethiopia's leadership, Egypt's leadership, and the Sudanese leadership is to come to an accommodation.
አብዛኞቹ የድርድር ነጥቦች አሁን ወደ ስምምነት እየተቃረቡ ነው። ነገር ግን የሚቀር ስራ አለ። የኛ ዓላማ የዩናይትድ ስቴትስ ዓላማ እንደሚመስለኝ የኢትዮጵያ መሪዎች ዓላማ፣ የግብጽ መሪዎች ዓላማ፣ የሱዳን መሪዎች ዓላማ ሶስቱን አገራት ወደሚያቀራርቡ ሐሳቦች የሚወስድ የስምምነት ላይ መድረስ ነው። የሶስቱን አገሮች ህዝቦች ፍትሃዊ በሆነ መንገድ ከመያስተናግድ ስምምነት ላይ። ለዚህ ደግሞ ሊያስኬድ የሚችል መፍትሄ ያለ ይመስለኛል። ነገር ግን የኛ ዓላማ በዚህ ጉዳይ ላይ የመፍትሄ ሐሳብ መጫን ሳይሆን ሶስቱ አገሮች አንድ ወደ አንድ እንዲመጡና ለሶስቱም አገሮች እንደሚሰራ እያንዳንዳቸው ባመኑበት መፍትሄ ዙሪያ እንዲነጋገሩ ማድረግ ነው።
አብዛኛዎቹ የድርድር ነጥቦች አሁን ወደ ስምምነት እየተቃረቡ ነው። ነገር ግን የሚቀር ስራ አለ። የኛ አላማ የዩናይትድ ስቴትስ አላማ እንደሚመስለኝ የኢትዮጵያ መሪዎች አላማ፣ የግብጽ መሪዎች አላማ፣ የሱዳን መሪዎች አላማ ሶስቱን አገራት ወደሚያቀራርብ ሐሳባቸውን የሚያስተናግድ ስምምነት ላይ መድረስ ነው። የሶስቱን አገራት ህዝቦች ፍትሃዊ በሆነ መንገድ ከሚያስተናግድ ስምምነት ላይ። ለዚህ ደግሞ ሊያስኬድ የሚችል መፍትሄ ያለ ይመስለኛል። ነገር ግን የኛ አላማ በዚህ ጉዳይ ላይ የመፍትሄ ሐሳብ መጫን ሳይሆን ሶስቱ አገራት ወደ አንድ እንዲመጡና ለሶስቱም አገራት እንደሚሰራ እያንዳንዳቸው ባመኑበት መፍትሄ ዙሪያ እንዲነጋገሩ ማድረግ ነው ነው ያሉት። ድርድሩን ለማጠናቀቅ ብዙ ስራ እንደሚቀር የገለጹት ሚኒስትሩ በሚቀጥሉት ወራት እንደሚጠናቀቅ ተስፋቸውን አንጸባርቀዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ገዱ አንዳርጋቸው በበኩላቸው ዩናይትድ ስቴትስና የዓለም ባንክ በድርድሩ ላይ የተጫወቱ ያሉትን አዎንታዊ ሚና አድንቀዋል። ስምምነት ላይ እንደሚደረስም እምነታቸውን ገልጸዋል።
Ethiopia, Sudan, and Egypt, a friendly country.
ኢትዮጵያ፣ ሱዳንና ግብጽ ወዳጅ አገሮችና ተመሳሳይ ውሃ የምንጠጣነን። ከስምምነት ለመድረስ መፍትሄው አንዱ የሌላውን ጥቅም መረዳት ነው። በዚህ መንገድ ከስምምነት ይደረሳል ነው ያሉት። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በነገው ዕለትም የኢትዮጵያ ጉብኝታቸውን በመቀጠል የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የፖሊሲ ንግግር እንደሚያደርጉ ተገልጧል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በነገው ዕለትም የኢትዮጵያ ጉብኝታቸውን በመቀጠል በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን አዳራሽ የፖሊሲ ንግግር እንደሚያደርጉ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። የተከበራችሁ አድማጮች፣ ለተፈጠረው የድምፅ መደጋገም ይቅርታ እንጠይቃለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የዛሬ የደህንነት ስጋቶችና ፈተናዎችን ለመቋቋምና ለመፍታት ዩናይትድ ስቴትስ ከአፍሪካ አጋሮቿ ጋር በጽናት እንደምትቆም አንድ የሀገሪቱ ከፍተኛ የጦር አዛዥ ተናግረዋል። መለስካቸው አማሃ ተጨማሪ ያለው ከአዲስ አበባ።
ስምንተኛው የአፍሪካ የምድር ጦር ኃይሎች መሪዎች ጉባኤ ዛሬ በአዲስ አበባ ሲጀመር የመክፈቻ ንግግር ካደረጉት መካከል አንደኛው የነገን ተግዳሮቶች ለመቋቋም የዛሬ መሪዎች በቂ ዝግጅት ማድረግ እንዳለባቸው ጠቁመው የዛሬዎቹን ችግሮች ግን ፊት ለፊት መጋፈጥ እንዳለባቸው አሳሰቡ። የዩናይትድ ስቴትስ የምድር ጦር ኃይሎች እዝ ጠቅላይ አዛዥ ጄኔራል ማይክል ጋሬት ባደረጉት የመክፈቻ ንግግር አክለውም የዩናይትድ ስቴትስ ሰራዊት የታመነ ጓደኛ እንደሆነ ገልጸዋል። የአጋር አገሮችን በተለያዩ ዘርፎች ያላቸውን ችሎታ ለመገንባትም ቁርጠኛ እንደሆነና መረጃን በመለዋወጥ ሥራን ለማቀላጠፍ ዝግጁ መሆኑን አመልክተዋል። ጄኔራሉ በተለይ ለአፍሪካ አጋር ሀገሮች ዩኤስ አሜሪካ በቅርቡ ታደርጋለች ያሉትን እገዛ ይፋ አድርገዋል።
ባለፉት 10 ዓመታት የዩናይትድ ስቴትስ ሰራዊትና የአፍሪቃ አገሮች ባከናውኗቸው ተግባራት በጣም እኮራለሁ። ለወደፊቱም ብሩህ ተስፋ ይታየኛል። ምናልባትም በይበልጥ ተስፋ የሚያሳድርብኝ ደግሞ የዩናይትድ ስቴትስ መከላከያ ሚኒስቴር በቅርቡ በአፍሪቃ ስልጠናና ማማከርን ለማገዝ የደህንነት አጋዥ ብርጌድ መመደቡ ነው። ይህ ብርጌድ ለደህንነት እገዛ ተመጥኖ የተዘጋጀ የልዑካን ቡድን ነው። ብርጌዱ ከአፍሪቃ አህጉር ጋር ያለንን አጋርነት ያጠናክረዋል።
የአፍሪካን የተለየ የደህንነት ስጋትና ተግዳሮት በመክፈቻ ንግግራቸው ያብራሩት ደግሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም ሌተና ጀነራል አደም መሐመድ ናቸው።
ዛሬ አፍሪካ ስትራቴጂካዊ ጠቀሜታው በከፍተኛ የሚታይ አካባቢ ሆኗል። የዓለም አቀፍ ወታደራዊ ልዕለ ሀያላን አገሮች ወታደራዊ ይዞታቸውን በሀገሩ እያስፋፉ ይገኛሉ። አሸባሪነት፣ አክራሪ ቡድኖች፣ ህገወጥ አዘዋዋሪዎች፣ የባህር ላይ ወንበዴዎችና የተደራጁ ወንጀለኞች፣ ሌሎችም መደበኛ ያልሆኑ ተዋንያን የእግር ማረፊያ እየፈለጉና የደህንነት ከባቢያችንን እየተገዳደሩ ይገኛሉ። ስለሆነም የተወሳሰቡ የደህንነት ፈተናዎች በተፈጥሯቸውም በእጅጉ የተለያዩ ናቸው። የሚገድባቸው ድንበርም የለም። ስለዚህም የአካባቢና ዓለም አቀፋዊ ደህንነትን ለአደጋ ያጋልጣሉ።
በኢትዮጵያ የዩናይትድ ስቴትስ ኤምባሲ የልዑካን ቡድን ምክትል ኃላፊ ዴቪድ ራይንስ በበኩላቸው ካያሌ አፍሪካ ሀገሮች በጉባኤው ለታደሙት ወታደራዊ መኮንኖች ባደረጉት ንግግር በአሁኑ ዘመን የሚታዩ የድህነት ስጋቶች ድንበር ተሻጋሪ መሆናቸውን በአጽንኦት አስረድተዋል። ይህ የአፍሪካ የምድር ጦር ኃይሎች ጉባኤ ለመጀመሪያ ጊዜ የተካሄደው በዩናይትድ ስቴትስ ዋሽንግተን ዲሲ እንደ አውሮፓውያን ዘመን አቆጣጠር በ2010 ሲሆን ከዚያ በኋላ በዩጋንዳ ካምፓላ፣ በታንዛኒያ አሩሻ፣ በማላዊ ሊሎንግዌ፣ በናይጄሪያ አቡጃ፣ በቦትስዋና ጋቦሮኒ ተካሂዷል። ጉባኤው ከ2015 ዓ.ም ጀምሮ ሳያሰልስ በየዓመቱ እየተካሄደ ለአራት ቀናት እንደሚዘልቅ የታወቀ ሲሆን ጉባኤውን የኢትዮጵያ መከላከያ ሚኒስቴርና የዩኤስ አርሚ አፍሪካ በአንድነት በመሆን ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸውን። ወደ ተከታዩ የመጽሔት ርዕስ እንለፍ። ዛሬ የተጠራው የአማራ ክልል ምክር ቤት አስቸኳይ ጉባኤስ የስምንት የቢሮ ኃላፊዎችን ሹመት ሲያጸድቅ ወደ ፌዴራል በተዘዋወሩ የክልል አመራሮች ዙሪያ ክልሉ ካሉበት ውስብስብ ችግሮች አንጻር ወቅቱን ያልጠበቀ ዝውውር ነው በሚል ተቃውሞ መሰማቱን አስቴር ምስጋናው ከባህር ዳር ዘግባለች።
የአማራ ክልል ምክር ቤት አስቸኳይ ጉባኤውን ዛሬ አካሂዷል። የክልሉ ርዕሰ መስተዳድር አቶ ተመስገን ጥሩነህ አራት የክልሉ ከፍተኛ አመራሮች ወደ ፌዴራል መዛወራቸውንም ለምክር ቤቱ ገልጸዋል። በምትካቸውም እጩ አመራሮች ያሏቸውን እንዲያጸድቁ ለምክር ቤቱ አቅርበዋል። የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ ለምክትል ርዕሰ መስተዳደርነት ባቀረቧቸው ዶክተር ፋንታው ማንደፍሮ ሹመት ላይ ምክር ቤቱ ሰፊ ውይይት አድርጓል። የምክር ቤቱ አባላት ከወትሮ በተለየ መልኩ በእጩነት በቀረቡና በዝውውሩ ወደ ፌዴራል በተዛወሩ አመራሮች ላይ ጠንከር ያለ አስተያየት ሰጥተዋል። አንዳንድ የምክር ቤት አባላት በእጩነት ለቀረቡት ምክትል ርዕሰ መስተዳደር አስተያየት ሲሰጡ ግለሰቡ እውቀትና ልምድ ቢኖራቸውም አሁን ክልሉ ያለበትን ችግር ለመፍታት አዲስ አመራር በመሆናቸው ፈተና ይሆንባቸዋል ብለዋል። ወደ ፌዴራል ለተዛወሩ ደግሞ የክልሉን ችግር ከስር መሰረቱ የሚያውቁ አመራሮች በመሆናቸው ዝውውሩ ወቅቱን ያልጠበቀ ነው፣ ነባሮችን ከመላክ ይልቅ አዲሶቹን በፌዴራል መንግስቱ እንዲመደቡ ማድረግ ተገቢ ይሆን እንደነበር ተከራክረዋል።
ለዚህ ክልል ደግሞ ሁሉም ችግር ለሚጠው ያሉ በፈተና ውስጥ ያለው አመራሮች ያስፈልጉ መጀመሪያ መንቀመጫ ነገር አስባለሁ
የአመራሮቹን ወደ ፌዴራል መዛወር የደገፉ
ተገቢና ትክክለኛ ቦታ የአማራን ሕዝብ የሚወክሉበትና ኢኮኖሚያዊና ማህበራዊ ጥያቄዎቻችን ምላሽ የሚያሰጥ የአማራን ህዝብ ዳሩ በመሆናቸው ይህን አውቆ ምደባቸውን ፕሬዚደንቱ ያቀረቧቸውን ምክትል ርዕሰ መስተዳድር ብንቀበል
ቋሞ በ48 ድምፀ ተአቅቦና በአብላጫ ድምፅ ጸድቋል። ከዚህ በተጨማሪም ምክር ቤቱ የሰባት ቢሮ ኃላፊዎችን ሹመት ያጸደቀ ሲሆን በአማራ ክልል ታሪክ ለመጀመሪያ ጊዜ በምክትል ርዕሰ መስተዳደር ማዕረግ ሴት ዶክተር ሙሉነሽ አበበ በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ ክላስተር አስተባባሪ ሆነው ተሹመዋል። ዶክተር የሽመቤት ደምሲ የአማራ ክልል ኦዲት ጄኔራል፣ ዶክተር ሰኢድ ኑሩ በምክትል ርዕሰ መስተዳደር ማዕረግ የከተማ ልማት ቤቶች ኮንስትራክሽን ልማት ቢሮ ኃላፊ፣ አቶ ሲሳይ ዳምጤ የአማራ ክልል ሰላምና ደህንነት ቢሮ ኃላፊ፣ አቶ ተፈራ ወንድማገኝ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ፣ አቶ አብዩ ካሳሁን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት፣ አቶ ኃይለ ኢየሱስ ተስፋ ማርያም የአማራ ክልል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት በመሆን ቃለ መሐላ ፈጽመዋል። ይህ በእንዲህ እንዳለ አራት ከፍተኛ የክልሉ አመራሮች ወደ ፌዴራል መንግስቱ መዛወራቸውን በርከት ያሉ የምክር ቤት አባላት ተቃውመውታል። አንዳንዶቹ ክልሉን ለማዳከም የተደረገ ሲያ ነው ሲሉ ያነጋገርናቸው አስተያየት ሰጪዎች ገልጸዋል። የአመራሮቹን ወደ ፌዴራል መዛወር የደገፉ የምክር ቤት አባላትም አስተያየት ሰጥተዋል።
ርዕሰ መስተዳድሩ ያቀረቡት መንገድ ለእኛ ጥሩ በር የከፈተ መስሎን ነበረ። ምክንያቱም አቅርብ ያለው ነገር ግን የምክር ቤት አባላት ባቀረቡበት መንገድ ማጽደቅ የሚገባው ምክር ቤቱ ስለሆነ ይደሪዋል ሚል ከሆነ በእኔ በኩል ችግር የለብኝም የሚል ነገር አቅርበዋል። ከረፍት ስንመለስ ግን ያ ነገር ተሸርቦ መጽደቅ አለበት ወደሚል ነገር ተገብቶ ስልጣን በየጊዜው የዚህ ህዝብ ለቅሶ የዚህ ህዝብ ምሬት የማይረዱ በርካቶች ደግሞ ያን ቦታ መተካት የሚፈልጉ አካላት ከመኖራቸው ጋር ተያይዞ አንዳንድ አመራሮች እኮ በነገራችን ላይ ካለው ከጊዜ ተጨባጭ ሁኔታ ተነስተው አይ አንፈልግም አመራርነትን ሲሉ እኛ ደግሞ እንፈልጋቸዋለን፣ ህዝብ ደግሞ ይፈልጋቸዋል ብለን አስገድደን መሪ የምናደርጋቸው ሰዎች የሉ። ታዲያ እነዚህን ሰዎችም ጠይቀዋል በሚል ሰበብ መነሳቱ ህዝብ እየፈለጋቸው ማንሳቱ የአማራ ህዝብን አንድነት ወደፊት ማዳከሚያ መንገድ ነው። እኔ እንደ አማራ ክልል እንዳንድ የምክር ቤት አባልነትም እንደ ወከለኝ ህዝብም ተገቢነት ነው የሚል ነገር የለኝም። በነገራችን ላይ ድምጸ ታቅቦ ነው።
የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ በበኩላቸው አመራሮቹ በራሳቸው ወደ ፌዴራል የመዛወር ጥያቄ አቅርበው እንደነበረ ገልጸው እርሳቸውን በክልሉ እንዲሰሩ ጥረት አድርገው እንደነበር ለምክር ቤቱ አስረድተዋል።
ብዙ ይሄ ህዝቡን ለመጉዳት ታስቦ ነው፣ ክልሉን ለማዳከም ታስቦ ነው፣ እንዲህ አይነት ጉዳዮችን ብዙ ከግምት ባናስገባቸው ጥሩ ነው። እንዳላችሁት እኔም በግሌ እንደ ፓርቲ ወስነናል። ነገር ግን አቶ ላቃ እዚህ ቢቆዩ አይጠቅሙንም፣ አቶ ዮሐንስ እዚህ ቢቆዩ አይጠቅሙንም የሚል ሀሳብ የለኝም። ክርክርም አድርገንበታል። በነገራችን ላይ እነሱ ፍላጎትም ወደዚያ መቀየር ነው። ሌላ ስምሪት ስጡን፣ እስካሁን አገልግለናል፣ ከሞት የተረፍን ነን፣ በድህነት ውስጥ ያለን ክልል መሪዎች ስለሆን ነው እንጂ ከዚያ ሞት ተርፈን በዚያ ላይ ደግሞ ገዳይ ጀግና የሚሆንበት ሟች የሚወቀስበት አገር ውስጥ ሆነን የተለያየ ስም እየተሰጠን ቆስለናል፣ ደምተናል። ስለዚህ ሌላ ስምሪት እንፈልጋለን፣ ሌላ ስምሪት እንፈልጋለን ብለዋል። እኛም እስከ ምርጫ ድረስ እንዲቆዩ ፈልገናል፣ ታግለናል፣ ቆዩ ብለናል። የጓዶች ጥያቄ አለ፣ የንቄር ጥያቄ ከነሱም መጥቷል። ነገር ግን የምክር ቤት አባላት እስከ ምርጫ ተጭነን እንዲያርገን ሌላ ስምሪት መሰጠት አለበት ወይም ሌላ ጉዳይ ከሆነ የምክር ቤቱን ሀሳብ የሚሰጠውን ድምፅ እናከብራለን። ነገር ግን እነዚህን ከግምት ውስጥ ብናስገባ ጥሩ ነው። ግን የመጡት ሰዎች ደግሞ ለአማራ ሕዝብ አይታገሉም ብሎ ማሰብ ደግሞ ሞኝነት።
ወደ ፌዴራል መንግስቱ የተዛወሩት ከፍተኛ አመራሮች የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ዮሐንስ ቧያለው፣ ምክትል ርዕሰ መስተዳደር አቶ ላቀ አያሌው፣ አቶ ፋንታ ደጀንና አቶ መላኩ አለበል ሲሆኑ አራቱም አመራሮች በዛሬው የምክር ቤት ስብሰባ አልተገኙም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ለማንኛውም እዚሁ አካባቢ ቆይ፣ ወደ ተከታዩ የመጽሔት ርዕስ እናልፋለን። እዚያው ባህር ዳር እንቆያለን። በእነ አቶ በረከት ስምዖን የክስ መዝገብ በቀረቡ ማስረጃዎች ላይ የአቃቤ ሕግን አስተያየት ለመስማት የአማራ ክልል ጠቅላይ ፍርድ ቤት ለየካቲት 26 2012 ዓ.ም ቀጥሯል። ወደ አስቴር ልመልሳችሁ።
ፍርድ ቤቱ በአንደኛ ተከሳሽ አቶ በረከት ስምኦንና በሁለተኛ ተከሳሽ አቶ ታደሰ ካሳ በቀረቡ ማስረጃዎች ላይ የአቃቢ ሕግን አስተያየት ለመስማትና ተከሳሾች ይያዙልን ያሏቸውን የሰነድ ማስረጃዎች እንዲቀርቡ ነበር ለዛሬ ቀጠሮ የነበረው። አቃቢ ሕግ በቀረቡ ማስረጃዎች ላይ ያለውን አስተያየት ለፍርድ ቤቱ በጽሑፍ አቅርቧል። በተለይ የኤሌክትሪክ ስማርት ቆጣሪን በተመለከተ አስተያየት ለመስጠት ተለዋጭ ቀጠሮ ይሰጠኝ ሲል አቃቢ ሕግ ጠይቆ ነበር። ፍርድ ቤቱ በኤሌክትሪክ ስማርት ቆጣሪ ጉዳይ ላይ ውሳኔ ለመስጠት ለሐሙስ ተለዋጭ ቀጠሮ ቢሰጥም አንደኛና ሁለተኛ ተከሳሽ በኤሌክትሪክ ስማርት ቆጣሪው ምክንያት የንግድ ምስጢር ከሚወጣና የሀገር ሀብት ከሚጎዳ ማስረጃ መሆኑ ይቅር ብለዋል። በጉዳዩ ላይ የመከላከያ ምስክር በመሆን የቀረቡ ግለሰብም ምስክርነትም ይቅር ብለዋል። በዚህም በጽሁፍ ያቀረቡት ማስረጃ እንዲያያዝላቸው ጠይቀዋል። አቃቢ ሕግ በበኩሉ ዛሬ በቀረቡ ሰነዶች ላይ አስተያየት ለመስጠት ተለዋጭ ቀጠሮ ይሰጠኝ ብሏል። ግራቀኙን የተመለከተው ፍርድ ቤት ተከሳሾቹ በጠየቁት መሰረት ኤሌክትሪክ ስማርት ቆጣሪውንም ሆነ ከዚሁ ጋር በተያያዘ የቀረቡትን የመከላከያ ምስክር ቃል ውድቅ አድርጓል። የተጠየቁት ማስረጃዎችም ይቅረቡ ያለው ፍርድ ቤቱ አቃቢ ሕግ አስተያየቱን በጽሁፍ እንዲያቀርብ ትዕዛዝ ሰጥቷል። በመጨረሻም ፍርድ ቤቱ ለየካቲት 26 2012 ዓ.ም ተለዋጭ ቀጠሮ አስተላልፏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ተከታዩ የመጽሔት ዘገባ ወደ መቀሌ ይወስደናል። ትግራይ ክልል ውስጥ የሚንቀሳቀሰው አረና ለሉዓላዊነትና ለዴሞክራሲ ፓርቲ በአባላቱና በመሪዎቹ ላይ ጥቃትና መንገላታት እየተፈጸመ ነው ሲል ከሷል። አድራጎቱ መጪውን ምርጫ ሊያደናቅፍ የሚችል ነው ሲልም ስጋቱን ገልጿል። የክልሉ መንግሥት የአረናን ክስ አስተባብሏል። ሙሉጌታ አጽባ ዝርዝሩን ይዟል።
የፓርቲው አባላትና አመራሩም በመንግስት የጸጥታ አካላት ድብደባ እየተፈጸመባቸው እየታሰሩና እየተንገላቱ ይገኛሉ ብለዋል። የአረና ሉዓላዊነትና ዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ዛሬ በሰጡት መግለጫ ይህ አካሄድ በክልሉ የፖለቲካ ምህዳር እንደሚያጠብ አቶ አምዶም አሳስበው የሰብአዊ መብት ጥሰት ያሏቸው ጥቃቶች በፓርቲያቸው አባላት ላይ ብቻ ሳይሆን በሌሎች ዜጎችም ላይ እየተፈጸመ ነው። ይህ ደግሞ ሊኮነን የሚገባ ተግባር ነው ብለዋል።
አባሎቻችን እየደረሰ ያለው ጥቃት በአካል ላይ ጉዳት ማድረስ፣ መመረዝ፣ በማሰርና በማንገላታት የሚገለጽ ነው። ይሄ ጉዳይ በአርና አባላት ብቻ ሳይሆን በተለያዩ የትግራይ ከተሞች በልዩ ኃይል በፖሊስና በሚሊሻዎች የታጀበ ጥቃቶች ነው እየተፈጸመ ያለው። ይሄ ጉዳይ ለህብረተሰባችን ለአካባቢያችን የመረጋጋትና የሰላም ጠንቅ የሆነ ስለሆነ ይሄ ጉዳይ መቆም እንዳለበትና ወንጀል እየፈጸሙ ያሉ አካላትም መንግስት እርምጃ ወስዶ ለህግ እንዲያቀርባቸው የማሳሰብ ጉዳይ ነው። ይሄ የመጣው የህወሓት ማዕከላዊ ኮሚቴ አስቸኳይ ጉባኤ በተካሄደበት ወቅት በግልጽ የታወጀ ነው። ከኛ የሚለይ አካላት መጠቃት አለባቸው፣ ባንዳዎች ናቸው፣ ተላላኪዎች ናቸው የሚል መልእክት በማስተላለፍ ካድሬውም የጸጥታ አካላትም እየተገበሩት ያለው ወንጀል ነው።
ሁኔታው እየባሰ መምጣቱ አክለው የጠቆሙት የአረና ቃል አቀባይ በዚህ ሳምንት ውስጥም የፓርቲው ስራ አስፈጻሚ ኮሚቴ አባል በሆኑት የዶክተር ማርቆስ ገሰሰ የጤና ተቋም ላይ ጥቃት መፈጸሙን፣ ንብረታቸው በመብራት ኃይል አካላት መወሰዱንና ራሳቸውንም መደብደባቸው ተናግረዋል።
የስራ አስፈጻሚ አባል የሆነው ዶክተር ማርቆስ ገሰሰ በመንግስታዊ ጥቃት ደርሶበታል። በተለይ ያለው የህክምና ተቋም የነበረው ንብረቶችን ለመውሰድ ጥረት ሲያደርጉ ይሄ ነገር መቆም አለበት ብለው አቤቱታ ለማቅረብ በሚሄድበት ወቅት እነዛ አካላት መንገድ ዘግተው ድብደባ አድርሰው ከፍተኛ ጉዳት ደርሶበታል።
ህወሓት በፓርቲያቸው ላይ ስም የማጥፋት ዘመቻ እንደሚያካሂድም የአረና ህዝብ ግንኙነት ኃላፊ አቶ አምዶም አስታውቀዋል። በአባሎቻቸው ላይ እየተፈጸመ ነው ያሉት ድብደባ፣ ማንገላታት በመጪው ምርጫ ህዝብ የሚፈልገው የፖለቲካ ፓርቲ በነጻነት እንዳይመርጥ ለማድረግ የሚካሄድ ነው ብለው እንደሚያምኑና የፓርቲያቸውም ስጋት መሆኑን አቶ አምዶም ተናግረዋል።
ይሄ ተግባር የትግራይ ህዝብ የታገለለት አላማ የሚደፈጥጥ የመልካም አስተዳደር፣ የፍትህ፣ የዲሞክራሲ፣ የሰብአዊና ዲሞክራሲያዊ መብቶችን የሚረግጥ ስለሆነ ምርጫም እየቀረበ ስላለ ከዚህ በፍጹም የሚጻረርና ምህዳሩ ለምርጫ እንደማይመች ተደርጎ እየተተገበረ ያለ በእቅድ እየተመራ ያለ ወንጀል ስለሆነ ይሄ ለመቃወም ነው መግለጫው ያወጣ ነው።
ለአረና ክስ ምላሽ እንዲሰጡ የጠየቅናቸው የክልሉ የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ በአረና የቀረበው ክስ አስተባብለዋል። አባላቱ እንደታሰሩበት አረና አጋጋሚ እንደሚገልጽ ያስታወሱት አቶ አማኑኤል ማንነታቸው በዝርዝር እንዲያቀርብ በቢሮቸው ተጠይቆ እስካሁን ያቀረበው የሁለት ሰዎች ብቻ መሆኑን፣ እነርሱም ቢሆኑ በወንጀል ተከሰው በፍርድ ቤት የተወሰነባቸው እንደሆኑ ገልጸዋል።
የጸጥታ አካላት የፖሊስም በለው የሚሊሻ አካላትም በለው በትግራይ የሚታዘዙ ኃይሎች የትግራይ የጸጥታና የደህንነት ሰዎች ምንም አይነት ጉዳት አላደረሱባቸው። ይሄ ጉዳይ ትክክል አይደለም። በዚህ ባለንበት ወቅት የትግራይ ህዝብ የደረሰበትን ያለ ችግር ለመመከት የሚያሳየውን አንድነት ካቲት 11 በዓል 45ኛው ዓመት ለማክበር እየተደረጉ ያሉ ጥሩ የሆኑ ነገሮችን ለማጠልሸት የሚሰራ ትክክል ያልሆነ አጀንዳን የሚያስቀይር ትግራይ በሌላ ምስል ለሌሎች መልእክት ለመስጠት የሚደረገውን ጥረት ይሄ ምንም የሚያዋጣ ነገር አይደለም።
የፓርቲው ስራ አስፈጻሚ ኮሚቴ አባል ስለሆኑት ዶክተር ማርቆስ ጉዳይም በቅርብ እንደተከታተሉት የክልሉ የፍትህ ቢሮ ኃላፊ አቶ አማኑኤል ጠቁመው ተወስደባቸዋል የተባለው ንብረት የመብራት ኃይል ንብረት በስህተት ዶክተር ማርቆስ ሆስፒታል ቅጥር ግቢ ውስጥ ተራግፎ እንደነበርና መብራት ኃይል መልሶ የወሰደው የራሱን ንብረት እንደሆነ ገልጸዋል። ከዚህ ውጭ በምንም የመንግስት ኃይል የተፈጸመባቸው ጥቃት የለም ብለዋል። በግለሰቦች የደረሰባቸው ችግር ካለም ለማጣራት ፖሊስ እቤታቸው ድረስ ሂዶ ቢጠይቃቸውም መልስ ለመስጠት ፈቃደኛ አልሆኑም ብለዋል የፍትህ ቢሮ ኃላፊው። በአረና ትግራይ ፓርቲ የቀረበው ክስ
ባሎቻቸውና የድርጅቱ አመራሮች በተለያዩ አካባቢዎች ጥቃት እንደሚታሰሩ፣ እንደሚሳደዱ በተለያዩ ሚዲያዎች ይገልጻሉ፣ አይመጡም። እኔ ወደ ፍትህ ቢሮ ከመጣሁኝ ባለፉት 2 ዓመታት ሊባል ይችላል በተደጋጋሚ ይህንን ጉዳይ ይነሳል። በአረና በተለየ መልኩ ማለት ነው። እኔ በአካልም ሳይቀር በስልክም ሳይቀር ከአረና አመራሮች በግልጽ የምትሏቸው ሰዎች እስኪያምጡ እነማን ናቸው ብለንም ጠይቀናቸው ነበር። አጥተው መጨረሻ 2 ሰው አመጡ። አና የ2 ሰዎች ስም አምጥተው ነበረ እና ሰዎቹ በዝርዝር ጉዳያቸውን ስናይ አንድ የገደለ ሰው ሆኖ አገኘነው። ፍርድ ቤት ቀርበው ባለቤቱና ልጆቹ ህፃን ልጆቹን ነው ምስክርነታቸውን የሰጡ በግልጽ ማለት ነው የተደረገውን ነገርና ይሄ ነው እኮ ጉዳዩ ብለን ስንላቸው አያምኑ።
በፖለቲካም ቢሆን ይተራውን ያጋለጥን እንሄዳለን ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አመሰግናለሁ ሙሉ ጌታ። አሁን ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል አዲስ አበባ ላይ። ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። በዌብሳይታችን amharic.voanews.com ላይ እንገኛለን። ዝግጅቶቻችንን ማግኘት ትችላላችሁ ከዚያ። እንዲሁም ስርጭታችንን በቀጥታ ማዳመጥም ትችላላችሁ ከዌብሳይታችን። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ አለን። እንዲሁም በአሃዱ ራዲዮ 94.3 ላይም እንገኛለን በቀጥታ በፌስቡክ እና በትዊተር በሌሎችም የማህበራዊ መገናኛዎች ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ሐሳቦቻችሁን አንሸራሽሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ማግኘት ትችላላችሁ። እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን እንዲሁ በቀላሉ ማግኘት ትችላላችሁ። ሐሳቦቻችሁንም አንሸራሸር፣ እንዲሁም ወደ እኛም መላክ ማካፈል ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሽያኑ ኦድሬስ ሬጅስ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጂት ታየ አብራኛለች። ዋና አዘጋጅ ትዝታ በላቸው ነች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ምናልባት አስተያየቶቻችሁን መላክ ብትፈልጉ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በነጻ የምትደውሉበት መስመር ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኖሩ፣ ወይም በኢሜይል ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ብላችሁ ልጽፉልን ትችላላችሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ራዲዮ ጣቢያ ስርጭት ነው። ወደ ተከታዩ የምሽቱ ዘገባ እናልፋለን። ወደ ኦሮሚያ ነው የሚወስደን። የኦሮሞና ኦሮሚያ ጉዳዮች መፍትሄ አፈላላጊ ኮሚቴ በኦሮሚያ የተለያዩ አካባቢዎች እየታዩ ያሉ ያለመረጋጋት ችግሮችን አስመልክቶ ለክልሉ መንግሥት ጥያቄ ማቅረቡን አስታውቋል። በስድስት ነጥቦች ዙሪያ የዘረዘሯቸውን በክልሉ መፈታት አለባቸው የሚሏቸውን ችግሮች ለጠቅላይ ሚኒስትሩ ጽሕፈት ቤት በፌዴራል ደረጃ እንዲሁም ይመለከታቸዋል ለሚሏቸው ሌሎችም አካላት መላካቸውን የኦሮሚያ አባገዳዎች ኅብረት ሰብሳቢ ጎበና ሆላ ተናግረዋል። የኦሮሚያ ክልል የመንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ ጌታቸው ባልቻም ክልሉ ውስጥ የሚስተዋለው ያለመረጋጋት ችግር እንዲፈታ መላ ለመፈለግ መንግስት ከኮሚቴው ጋር ውይይት ማድረጉን ገልጸዋል። መንግስት ጥያቄ ካለው ቡድን ጋር ለመወያየት ዝግጁ መሆኑን ቢገልጽም ከሸማቂዎቹ እስካሁን ምላሽ አለመገኘቱን ኃላፊው መናገራቸውን ናኮር መልካ ዘግቧል። ተጨማሪ አለው።
የኦሮሚያ አባገዳዎች ህብረት ሰብሳቢ አባገዳ ጎበነ ሆላ የኦሮሞና ኦሮሚያ ጉዳይ መፍትሄ አፈላላጊ ኮሚቴ ለክልሉ ምክትል ርዕሰ መስተዳድር ጽህፈት ቤት ያቀረቧቸውን ስድስት ነጥቦች እንዲያብራራሉ። አንደኛ፣ የኦሮሞ ህዝብ ጥያቄ መልስ እንዲያገኝ መወያየት። በሁለተኛ ደረጃ በተለያዩ ቦታዎች የሚፈጸሙ ግድያዎችና መፈናቀሎች እንዲቆሙ ማድረግ። በህግ ያልተደገፈ በጉጂና ወለጋ ላይ የተጣለው የማዘዣ ማዕከል አስተዳደር እንዲነሳ፣ በእነዚህ አካባቢዎች የተቋረጠው የስልክና ኢንተርኔት አገልግሎት እንዲመለስ ማድረግና ከዩኒቨርሲቲ የተባረሩ ተማሪዎችም ወደ ትምህርታቸው እንዲመለሱ ነበር ነጥቦቹን ያቀረብንላቸው። የነጥቦቹን ግልባጭ ለጠቅላይ ሚኒስትር ጽህፈት ቤትና ለሌሎችም ጉዳዩ ይመለከታቸዋል ላሏቸው ባለስልጣናት መላካቸውን ነው አባገዳ ጎበነው ላይ ተናገሩት። በተጠቀሱት ነጥቦች ዙሪያ መግባባት ላይ ከደረሱና ችግሩን ልባት ካገኘ በኋላ ከሸማቂዎቹ ጋር በሚደረገው የውይይት ሂደት ላይ እንዴት መሳተፍ እንዳለባቸው የሚወስኑ መሆኑን ጠቁመዋል። አባገዳ አስፋው ከበደ ከክልሉ ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር በተደረገው ውይይት ከምስራቅ ወለጋ ነቀምቴ መሳተፋቸውን ተናግረዋል። ችግሮቹን ስንዘረዝር ከነ መፍትሄው ነው ካሉ በኋላ በምክትል ርዕሰ መስተዳድሩም የተሰጠው ምላሽ መንግስት ከነሱ ጋር ለችግሩ መፈታት እንደሚሰራ የሚያመለክት ነው ብለዋል። ከነ መፍትሄው ነው ነጥቦቹ ላይ ውይይት ያደረግነው። ለምሳሌ የማዘዣ ማዕከሉ አስተዳደር ቢነሳ የአገር ሽማግሌዎችና አባገዳዎች እንዲሁም ቄሮዎችና ህብረተሰቡ ከፖሊስ ጋር በመሆን ሰላማችንን ለማስከበር ተባብረን ለመስራት ነው እንደ መፍትሄ ያስቀምጥ ነው። መምህር አያና አቃበታ ከነቀምቴ አገር ሽማግሌዎች መካከል አንዱ ሲሆኑ የምዕራብ ኦሮሚያ አለመረጋጋት ስላሳሰበን በግል ተነሳሽነት ነው መፍትሄም ለማፈላለግ ወደ ኦሮሚያ ክልላዊ መንግስት ጽህፈት ቤት ያመራ ነው ብለዋል። ያለ አግባብ ፍርድ ቤት ሳይቀርቡ በማዘዣ ማዕከሉ የታሰሩ ግለሰቦችም እንዲለቀቁ ጠይቀናል ብለዋል መምህር አያና። በሰላም እጦት ምክንያት ህብረተሰቡ ወጥቶ መግባት አልቻለም። አርሶም ሆነ ሰርቶ መኖር ስላልቻለ ለዚህ ችግር መፍትሄ እንደሚያሻው በማመን ነው ለውይይት ይህን ነው። በተለይ ፍርድ ቤት ሳይቀርቡ በማዘዣ ማዕከሉ ታስረው በእንግልትና ረሃብ ላይ የሚገኙ ሰዎችም እንዲለቀቁ ጠይቀናል። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ መንግስት ከአባ ገዳዎች የአገር ሽማግሌዎችና የሃይማኖት አባቶች ጋር ባደረገው ውይይት የተነሱ ጉዳዮችን ገልጸዋል። የግጭት ችግር ያሉባቸውን አካባቢዎች ሰላም እንዴት መመለስ ይቻላል? ህብረተሰቡስ በሰላም ወጥቶ መግባት እንዴት ማስቻል እንችላለን? የመንግስትም ሆነ የሸማቂዎቹስ ሚና ምን ይሆናል? በሚለው ዙሪያ ሀሳቦች አንስተው ተወያይተናል። መንግስት አባገዳዎች ያነሷቸውን ነጥቦች ተቀብሏል። የውይይቱ ተሳታፊዎች አለመረጋጋት ወዳለበት ቦታ ተንቀሳቅሰው ከህብረተሰቡ ጋር መወያየት እንደሚፈልጉ መግለጻቸውን ጠቅሰዋል ኃላፊው። መንግስት በየአካባቢው ያለው የጸጥታ ኃይል ስለ ጉዳዩ ግንዛቤ ኖሮት ትብብር እንዲያደርግ ይደረጋል ብለዋል። ሸማቂዎቹም እንዲሁ በሚንቀሳቀሱበት ቦታ ችግር እንዳይፈጥሩ የውይይት ተሳታፊዎቹ በመገናኛ ብዙሃን ጥሪ እንደሚያደርጉ ኃላፊው ገልጸዋል። መንግስት ሀሳብ ያለው አካል በሰላማዊ መንገድ ቀርቦ እንዲወያይ ጥሪ ቢያቀርብም እስካሁን ከሸማቂዎቹ ግብረ መልስ አለመገኘቱን ተናግረዋል አቶ ጌታ ቸው። በውይይት የማይፈታ የክልሉም ሆነ ሀገር ጉዳይ የለም ያሉት ኃላፊው እርቅ የሁለቱንም ወገኖች ፍላጎት ያማከለ በመሆኑ መንግስት የአባገዳዎችና አገር ሽማግሌዎችን ጥሪ እንደተቀበለ ሁሉ የሸማቂዎቹም ወገን እንዲሁ ጥሪውን በመቀበል ለጠረጴዛ ዙሪያ ውይይት ራሱን ማዘጋጀት ይኖርበታል ሲሉ አክለዋል ኃላፊው። ከዩኒቨርሲቲ ተባረሩ የተባሉ ተማሪዎችን በተመለከተም ዩኒቨርሲቲዎቹ መተዳደሪያ ደንብ ስላላቸው የተባረሩበትን ሁኔታ በብስለት እንዲያጤኑ የክልሉ መንግስት ክትትል እያደረገ ነው ሲሉ ገልጸዋል። የስልክና ኢንተርኔት አገልግሎት መቋረጥም በአጭር ጊዜ ውስጥ እልባት ያገኛል ያሉት ኃላፊው በማዘዣ ማዕከሉ ያለ አግባብ ታሰሩ የተባሉ ግለሰቦችን በተመለከተም ተከታዩን ብለዋል። ፖሊስ ግለሰቦችን ሲያስር ህጉን ተከትሎ ፍርድ ቤት ሊያቀርባቸው ይገባል። አንድ ግለሰብ የፖለቲካ ድርጅት አባል ስለሆነ ወይም የተለየ ሀሳብ ስላለው ወይም ሀሳቡ ከሌላ ሰው ሀሳብ ጋር አንድ ስላልሆነ ብቻ የሚታሰር ከሆነ የማይረሳ የታሪክ ስህተት እንሰራለን ማለት ነው። ስለዚህ የጸጥታ አካላቱ ጥንቃቄ እንዲያደርጉና በዚህ ዙሪያ መግለጫም እንዲሰጡ አቅጣጫ ተሰጥቷል። ያለ አግባብ እርምጃ የወሰዱ አካላት ላይ መንግስት ያለምንም ቅድመ ሁኔታ እርምጃ ይወስዳል ሲሉ ተናግረዋል አቶ ጌታቸው። መንግስት ከሸማቂዎቹ ጋር በሰላም ለመወያየት ፈቃደኛ መሆኑን አስመልክቶ በሸማቂዎቹ በኩል ያለውን ሀሳብ ለማወቅ የሸማቂዎቹም ምዕራብ ዞን ጦር መሪ በስልክ አግኝተን ለማናገር ያደረግነው ጥረት አልተሳካም። በመንግስት ጸጥታ ኃይሎችና ሸማቂዎች መካከል ከአንድ ዓመት በላይ በቆየው ግጭት የህብረተሰቡ ሰላም መታወኩንና የቄለም ወለጋ አንዳንድ ነዋሪዎች ወደ ጋምቤላ ክልልና ሌሎችም አካባቢዎች በመሰደድ ላይ መሆናቸውን ገልጸን መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ ምርጫ ጉዳይ። የኢትዮጵያ ብሔራዊ ምርጫ ቦርድ የቆረጠው የምርጫ ቀን እንዲተላለፍ በአብላጫ ድምፅ መስማማቱን የፖለቲካ ፓርቲዎች የጋራ ምክር ቤት አስታውቀዋል። ባለፈው አርብ በተካሄደው የምክር ቤቱ ስብሰባ ላይ ከ50 ያላነሱ ፓርቲዎች መሳተፋቸውን መለስካቸው አማ ዘግቧል። ገዢውን ፓርቲ ጨምሮ በርካታ የፖለቲካ ፓርቲዎች የሚሳተፉበት ነው ይህ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት። ወደ መለስካቸው ዘገባ እንለፍ።
የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የካቲት 6 ቀን 2012 ዓ.ም ከትናንት በስቲያ ባደረገው ስብሰባ ቀደም ሲል የካቲት 5 ቀን 2012 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገውን የምርጫ የጊዜ ሰሌዳ እንዲተላለፍ በአብላጫ ድምፅ ወሰነ። ገዢውን ፓርቲ ጨምሮ በኢትዮጵያ የሚገኙ የፖለቲካ ፓርቲዎች የሚሳተፉበት ይህ የጋራ ምክር ቤት ባካሄደው በዚህ ስብሰባ ከ50 ያላነሱ ፓርቲዎች ተሳትፈውበታል። በ2012 ሀገር አቀፍ ምርጫ ላይ ሐሳባቸውን በጽሑፍ እንዲያቀርቡ የምክር ቤቱ አመራር ባዘጋጀው መሠረት አቶ መለስ አለሙ የብልጽግና ፓርቲ ጽሕፈት ቤት ምክትል ኃላፊ፣ አቶ አላምረው ይርዳው ከአገው ብሔራዊ ሸንጎና አቶ ይልቃል ጌትነት ከኢትዮጵያ ሀገራዊ ንቅናቄ ሐሳባቸውን አቅርበዋል። በምክር ቤቱ እምነት በአቅራቢዎቹ አማካይነት የሁሉንም ፓርቲዎች አቋም ማንጸባረቅ ተችሏል። በተካሄደው ውይይት ማጠቃለያ ግን የተነሱት ሐሳቦች ሁሉ በሁለት አቅጣጫ ተሰብስበው ምርጫው ይራዘም፣ በዚህም መሠረት 41 ፓርቲዎች ይተላለፍ ሲሉ የገዢውን ፓርቲ ጨምሮ 6 ፓርቲዎች ምርጫው በወጣው የጊዜ ሰሌዳ መሠረት እጅ ድምፃቸውን ለሁለቱም ሐሳቦች አልሰጡም። ይህ የፓርቲዎች ውሳኔ ለሚመለከታቸው የመንግሥት አካላት እንደሚደርስም የምክር ቤቱ መሪዎች ገልጸዋል። ቪኦኤ ይህ የፓርቲዎች ውሳኔ በምርጫ ቦርድ ይፋ መርሃ ግብር ላይ ምን አንድምታ አለው የሚለውን ጥያቄ ለቦርዱ ምክትል ሰብሳቢ ለአቶ ውብሸት አየለ አቅርቧል።
በቡድን እያደረግን ፖለቲካ ፓርቲዎች ሁለት ጊዜ ነው ሶስት ጊዜ አወያይተናል በጊዜ ሰሌዳው ላይ። ከዛ በኋላ ደግሞ አሁን ያየኸውን ስብስብ እንዳለ ሙሉውን የጋራ ምክር ቤት አባላቶችን በሙሉ ሰብስበን አወያይተን እዛ ላይ ሌሎችም ባለድርሻ አካላቶችን አወያይተን እኛ የራሳችንን የመጨረሻ የጊዜ ሰሌዳ በአደባባይ አውጥተን አውጀናል። ስለዚህ እኛ ላይ ከመጀመሪያውም ሲጀመር ይህንን የጊዜ ሰሌዳ ለመቀየር ሳይሆን ነሐሴ እስከሚደርስ ድረስ ፖለቲካ ፓርቲዎች አሁን ፖለቲካ ፓርቲዎች ብዬ ስል ተፎካካሪውንም ገዥውንም ነው እነሱ አሁን እንደሚያደርጉት ውይይታቸው ጠንክሮ ያ ደግሞ አንድ ደረጃ ላይ ደርሶ ፓርላማ ሄዶ ፓርላማው ተቀብሎት የለም ምርጫ ቦርድ ይህንን ነገር በዚህ ጊዜ አትፈጽም የምትፈጽምበት ጊዜ ይሄ ሆኗል ካለ ተተዋጣላቸው እኛ በእኛ በኩል መንገድ ላይ የምንቆምበት ነገር የለም። መንገድ ላይ አንቆምም። የመጨረሻ ውሳኔውን ከሚመለከተው አካል ማለት ከምክር ቤቱ ከፓርላማው ከመጣም እኛ ተጠሪነታችን ለፓርላማው ስለሆነ በዛ መሰረት ነው የምንሄደው።
ግን የፖለቲካ ፓርቲዎች ለፓርላማ የህግ ረቂቅ ማቅረብ መብት አላቸው?
እንግዲህ የመነጋገር የመስማማት ነገር ነው። እውነት ለመናገር እነሱና ያው እንዳየኸው ገዢውን ፓርቲ በአንድ ጣራ ስር ሆነው እየተወያዩ ነው እዛ በዛሬው ቀን እና ይሄ ገዢው ፓርቲው ከገዛው እና ገዢው ፓርቲው ደግሞ በሚኒስትሮች ምክር ቤት በኩል ወይም እንደዚህ አለው መንገድ ይኖረው ይሆናል። ግን እኔ እሱንም የማማከር እሱም ላይ ሀሳብ የመስጠት ኃላፊነት የለብኝም እንደምታውቀው። ስለዚህ እሱ የእነሱ የቤት ስራ ይሁን። ግን እነሱ የቤት ስራቸውን ጥንቅቅ አድርገው ተተዋጣላቸው የሚመለከተውንና የሚገባውን ነገር ካደረገ እኛም የሚገባውን ለማድረግ ዝግጁ ነው።
ምክር ቤቱ ባካሄደው ስብሰባ ላይ አንዳንድ ፓርቲዎች ይህንን የጊዜ ሰሌዳም ሆነ ሌሎች በአዲሱ የኢትዮጵያ ብሔራዊ ምርጫ ቦርድ የተከናወኑ ስራዎችን ነቅፈዋል። እንዲያውም ቦርዱ የብልጽግና ፓርቲ ደጋፊ እንደሆነ የሚጠቁም ክስ ሰንዝረዋል። ከእነዚህ አንዱ የመላው ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት አቶ ሙሉጌታ አበበ ዘርዘር አድርገው አብራርተዋል።
ይሄ መድረክ እኮ ዛሬ እንድንነጋገርበት የተደረገው በጊዜ ሰሌዳው ላይ ተነጋግራችሁ አምጡ ነበር የተባለው። ከመነጋገራችን በፊት ትላንትና ጸደቀ። ምንድን ነው የዚህ ቤት ሚናው? ምንድን ነው የምርጫውስ ትርጉም? ራሱ ምርጫው እኮ ከወዲሁ ፉርሽ እየሆነ ነው። ለምን እንደባበቃለን? በክረምት ተደረገ፣ በፀሐይ ተደረገ። ምርጫ ቦርድ አስፈጻሚዎቹንና እንደዛ ሌብነት የለመዱ አስፈጻሚዎችን ሳይቀይር የጊዜ ሰሌዳ አውጥቶ አስፈጽማለሁ ሲል ምን ማለት ነው? ይሄን ማየት አለብን። በሁለተኛ ደረጃ ፓርቲዎቹን በአጠቃላይ ቦርዱ እየገፋ ነው ያለው። ቅድም እዚህ አካባቢ ተነስቷል፣ ውክልናውን እያረጋገጠ ነው። ቦርዱ የብልጽግናው ወኪል መሆኑን እያረጋገጠ ነው። ይሄን በትክክል ልንታገለው የሚገባ ነገር ስለሆነ ምክር ቤቶቹም አመራሮቹም እኛ የምክር ቤት አባላትም ዝም ብለን እናልፈው ነገር ነው ብዬ አላምንም።
የቦርዱ ምክትል ሰብሳቢ አቶ በሸታ አየለም በተለይ ስለ ምርጫ አስፈጻሚዎች ምልመላ አቶ ሙልጌታ አበበ በሰጡት መረጃ ላይ የቦርዱን ማብራሪያ ሰጥተዋል።
በምርጫ ጣቢያና የምርጫ ክልሎች ምርጫ ለማደራጀት እየሞከርን ያለን አሁን ባለው ሁኔታ ዛሬ የምርጫ ክልሎችንና የምርጫ ጣቢያዎችን የሚገልጽ ካርታ የለም። የምርጫ ጣቢያዎች የሚታወቁት በስምና በቁጥር ብቻ ነበር። ምርጫ ለማካሄድ አዳዲስ ምርጫ ጣቢያዎችን ለመክፈት እንዲሁም የሎጂስቲክና ለማድረግ አስቸጋሪ ሁኔታ ስላለ ይህንን ለማደራጀት ስንል ወደ 1040 የሚሆኑ የድሮ የምርጫ አስፈጻሚ ኃላፊዎችን 1050 የቀድሞ ምርጫ አስተባባሪዎችን ለዚህ ለዳታ ኮሌክሽን እና ለሌሎች ስራዎች ለመጠቀም ወስነን ለዚህ ጉዳይ ለመጠቀም ወስነን ኢንፎርሜሽን እጃቸው ላይ ስላለ ያንን አድርገናል።
ምርጫ ቦርድ አሁንም ለገዢው ፓርቲ የተለየ ድጋፍና አገልግሎት ይሰጣል ወይም ቦርዱ ገለልተኛ አይደለም ለሚለውም አቶ ብሸት ምላሻቸውን ሰጥተዋል።
ከሌላው ተመዝጋቢ የሚለያቸው እነኚህ ብልጽግናን ሪሶርስ አላቸው እና ዛሬ ብትመልሰው አብታላቸው ዛሬ ብትመልሰው ይሄን አላማላም ብትለው በሳምንት ወይ በ15 ቀን ወይም በወር ጨርሶት ይመጣል። ሌላው 3 ወር 4 ወር ቢፈጀው። ስለዚህ ይሄ በዚህ አይነት ሁኔታ በማለቁ ለነሱ የተለየ ነገር የተደረገ የሚመስል ነገር አለ እንጂ እውነት ለመናገር አሁን ያለነው ሰዎች እዛ ጋ ገለልተኛነቱን ለማስከበር ይሄን ያለንበት መንገድ ከባድ ነው። ስለዚህ እንደው አሽከረ መሆን ምንም አቅምም የለንም፣ ሰውም የመሸከምም ትከሻ የለንም። ከስራችን ውጪ እና ከህጉ ውጪ የሚገዛንም የምንመራበትም የለም።
ምርጫ ቦርድ የ2012 ዓ ም የሀገር አቀፍ ምርጫ ድምፅ መስጫ ዕለት ነሐሴ 23 ቀን 2012 ዓ ም እንዲሆን ይፋ ማድረጉ የሚታወስ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ ዘገባ እንዘልቃለን። ምስራቅ በሶማሌ ክልል ማዕከል ጅግጅጋ ከተማና በኦሮሚያ ክልል ደቡብ ምዕራብ በኦሮሚያ ክልል ምዕራብ ሐረርጌ ዞን ብልጽግና ፓርቲን የሚደግፉ ሰልፎችና የጽዳት ዘመቻዎች ሰሞኑን ተካሂደዋል። አዲስ ቸኮል ተጨማሪ አለው።
በጅጅጋ ከተማ ሰልፍ የወጡ ነዋሪዎች ለቪኦኤ እንደገለጹት ለበርካታ ዓመታት በሶማሌ ሕዝብ ሲጠየቅ የነበረውን የእኩልነትና ብዝሃነት ጥያቄ የብልጽግና ፓርቲ በመመለሱና በክልሉም ሰላምና አንድነት ማስፈን በመቻሉ ለድጋፍ ወጥተናል ብለዋል። አቶ መሐመድ አሊ የተባሉ የጅጅጋ ከተማ ነዋሪ እንዲህ ይላሉ።
አዲስ የመጣልንን ፓርቲን ለመደገፍ ነው የወጣ ነው። ምክንያቱም የእኛን የህብረ ብሔረሰባችንን የሚገልጽልን ስለሆነ ድጋፋችንን ለመግለጽ ነው የወጣ ነው። አንድነትን ጎልቶ እንዲታይ ያደረገልን ስለሆነ ድጋፋችን ደግሞ አሁንም ለወደፊቱ ድጋፋችንን ለመግለጽ ነው የወጣ ነው። ለዛ ነበር።
አቶ መሐመድ አክሎም አዲሱ አስተዳደር ክልሉ ማስተዳደር ከጀመረ በኋላ ብዙ ነገሮች ተቀይረዋል ብለዋል።
ትልቅ ነገር አለ። ትልቅ አንደኛው ድሮ ግድያ ነበር፣ እርግጫ ነበር። ለምሳሌ በክልሉ ብሔር ብሔረሰብ ድሮ ይጨቆኑ ነበር፣ እንደውም ከተፈናቅለው የሄዱ ነበሩ። ባለፈው አመት ደግሞ ቤተክርስቲያን እስከምቃጠል ድረስ የደረሰበት ጊዜ ነበር። ያ ሁሉ ነገር ጠፍቶ አሁን ፍቅርና መቻቻል ነው የምታየው። አሁን ያ ራሱ አንድ ትልቅ ለውጥ ነው። አሁን እየተሰራ ያለው ደግሞ ልማት በጣም ተስፋ ያለው እና ለወደፊቱ ለህብረተሰቡ ትልቅ ራዕይና ብልጽግና የሚገልጽ ነገር ነው አሁን እየታየ ያለው።
ከፍተኛ የሆነ መሻሻሎች በህግ በኩል በፖለቲካው በኩል በኢኮኖሚ መምጣታቸው የተረጋገጠና የሚታወቅ ነው። በአጠቃላይ በክልላችን የብልጽግና ፓርቲ መርሆች የሆኑት የብዝሃነትና የመቻቻል ባህል እንዲኖር ከማንም በላይ ህዝባችን ጠንክሮ እንደሚሰራ ያሳየበት ነው። በጅጅጋ አካባቢው በሶማሌ ክልል አካባቢ የጽንፈኝነት፣ የአክራሪነት፣ የህዝብን ከህዝብ የማጋጨት ባህሎች በፍጹም የማይኖሩበት መሆኑን የምናረጋግጥበት መድረክ ነው። ይህንን አስቀጥለን እንቀጥላለን። የብልጽግና ፓርቲ በሶማሌ ክልል በሙሉ በሁሉንም እንደዚህ አይነት ፓርቲ የህዝብ ትርኮት ያዘጋጃል፣ አላማውን ያስተዋውቃል።
የክልሉ ሚዲያዎች በድጋፍ ሰልፉ የተሳተፉ ነዋሪዎችን ቁጥር ከ20 ሺህ በላይ ይሆናል ብለዋል። በኦሮሚያ ክልል ምዕራብ ሐረርጌ ዞንም ለጠቅላይ ሚኒስትር አብይና ለብልጽግና ፓርቲ የድጋፍ ሰልፍና የጸዳት ዘመቻ ተካሂዷል። በዞኑ ከጥር 1 ጀምሮ የተፋሰስ ልማትና አካባቢ ጥበቃ ስራዎች ሲሰሩ መቆየታቸውን የገለጹት የዞኑ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ሶን ዋዩ ተሳታፊዎችን ለማመስገንና ለብልጽግና ፓርቲ ያላቸውን አጋርነት ለማሳየት የድጋፍ ሰልፎችንና የጸዳት ዘመቻውን በ15 ወረዳዎችና 2 የከተማ አስተዳደሮች ተካሂደዋል ብለዋል።
ትላንት በምዕራብ ሐረርጌ ዞን 15 ወረዳዎችና የከተማ መስተዳደር ላይ የፕራይም ሚኒስትራችን ዶክተር አብይ አህመድ ድጋፍና የብልጽግና ፓርቲ ጎን አሁናቸውን ህብረተሰቡ በተለያዩ ሰልፎች አሳይቶ ነበረ። ዞኑ በሁሉም ወረዳዎች ማለት ይቻላል ለአንድ ወር ተኩል ልማት ተፋሰስ ሲሰራ ነበረ። ያ ስራ ማጠናቀቂያው ትላንትና ነበረ። ማጠናቀቂያውን በማስመልከት ደግሞ የፕራይም ሚኒስትራችንን ድጋፍና ከብልጽግና ፓርቲ ጋር መሆናችንን ማሳየት አለብን በሚል ህዝቡ በ15 ወረዳዎች በተለያየ ሰልፍና በሁለቱ ከተማ መስተዳደር ጭሮ ከተማና በዴሳ ከተማን በማጽዳት ነው ትላንትና ያከበሩት።
በዚህ የድጋፍ ሰልፍ ላይ ምን ያህል ሰው ነው ተሳታፊ የነበረው? ግምቱ አላችሁ?
ወደ ሁለቱ ከወረዳው ከተለያየ ወረዳዎች በደረሰን ዳታ መሰረት 240,000 ሰው በላይ ይሆናል።
አቶ ሁሴን ዋዩ በድጋፍ ሰልፉ ስለተነሱ ሀሳቦችም ይህንን ብለዋል።
ሰልፈኞቹ የዶክተር አብይ አህመድ ቲሸርት ያለበት ምስል ያለበት ቲሸርት በመልበስ እና የተለያዩ ባነሮችን በመያዝ ነው። ባነሮቹም መፈክር ይዟል። ከመፈክሮቹ መካከል የተወሰኑትን ለማንሳት ከዶክተር አብይ ከጎን ነን፣ የስድብና የዘለፋ ፖለቲካ ይቁም፣ በሀሳብ ተፎካከሩ፣ ብልጽግና ፓርቲ ለጋራችን ብልጽግና እና የተለያዩ መፈክሮች የያዙትን ባነር እና የዶክተር አብይ ምስል ያለበት ቲሸርት በመልበስ ነው በሁሉም ወረዳዎች ላይ ሰልፍ የወጡት። እንደዚያውም በሁለቱ ከተማ መስተዳደር በቤዛ እና በጭሮም ከተማ በማጽዳት ነው ህዝቡ ድጋፉን ያሳየው። ይህ ብቻ ሳይሆን ሰልፈኞቹ ከየቀበሌው ሲመጡ በሬ፣ ግመል፣ የተለያዩ ስጦታዎችን ለብልጽግና ፓርቲ ብሎ ይዞ ነው የመጡት። ከሰልፉ ጎን ለጎን በሬም እንደዛ ይዞ እየጨፈሩ በተለያየ ዜማ ዶክተር አብይን እያወደሱ ወደ ተዘጋጀው ስፍራ ሲመጡ ነበር ከጠዋት ጀምሮ። በአጠቃላይ እንደ ዞኑ ስናይ የተደረገው ስጦታ ለብልጽግና ፓርቲ 3,674,790 በካሽ ገንዘብ ስጦታ ተሰጥቷል። ከዚህ ውጪ 18 ግመል፣ 92 በሬ እና የተለያዩ ስጦታዎችን ለብልጽግና ፓርቲ ሰልፈኞች
ሚሊዮን ብር በላይ ጥሬ ገንዘብ፣ 18 ግመሎች እና 92 በሬዎች እንዲሁም የተለያዩ ስጦታዎች መሰጠታቸውንም አቶ ሁሴን ጨምረው ገልጸዋል። ባሳለፍነው ሳምንት በኦሮሚያ ክልል በጅማ ዞን አጋሩና ጅማ ከተሞች እንዲሁም በምስራቅ ሸዋ ዞን አዳማ ከተማ የብልጽግና ፓርቲንና አቶ አብይን የሚደግፉ ሰልፎችና የጽዳት ዘመቻዎች ተካሂደው ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ክቡራትና ክቡራን አድማጮች እንግዲህ የምሽቱ ዝግጅታችን ተጠናቀቀ። በፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም ከዚህ ከስቱዲዮ የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬ፣ እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተ ነኝ። አብራችሁን ስለ ቆያችሁ ከልብ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም በደን
زي راديو دمتس أميركايو بعسران كلتن عسران حموشن سلاسان حالين ميتر باند خموون بنايل سات على فيسبوك ويوتيوب بغطتها